Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ጽዮን ግርማ ነኝ። መስታወት አራጋውም እዚህ ጋቢና አብራኛለች።
ሰላም፣ እንደምናመሻችሁ። በዛሬው መጋቢት 7 2009 ዓ.ም የጋቢና ቪኦኤ ዝግጅታችን ኮማንድ ፖስቱ ያለ ፍርድ ቤት ትዕዛዝ በቁጥጥር ስር መዋልንና ሌሎች ክልከላዎችን አነሳ ዘገባ አለን።
ቆሼ ተብሎ በሚታወቀው የአዲስ አበባ ከተማ ደረቅ ቆሻሻ ማስወገጃ ስፍራ በተፈጠረው የቆሻሻ ክምር መደርመስ ቤተሰቦቻቸውን ያጡ ሰዎች እስከዛሬ በማስፈለግ ላይ ናቸው ተባለ።
የተለያዩ ከስድስት ሰባት የሚበልጡ እስካቫተር ማሽኖች ያወጡ ነበረ። ከዛ አካባቢ ላይ እንደተረዳሁት ከሆነ በህይወትም ያላገኟቸው ሰዎች እንደዚህ እዛ ቦታ ላይ ያመለከቱ ሰዎች አሉ።
ሀና ረጋሳ ትባላለች። በዛሬው ዕለት በቦታው ነበርኩ ብላ አስረድታናለች። ከአደጋው በቁፋሮ የወጣችና ቤተሰቦቿን ያጣች ከተኛችበት አለርት ሆስፒታል በስልክ አግኝተናታል።
አደጋው በፊት ቁቁታ ነበር። ከቁቁታ ብቅ ስል በር ላይ ስወጣ በቃ አዳረሰን ስናርጎናል አዳርሰናል። ልጄን እየ ስወጣ ስል በበሩ ላይ እያዘን በቃ እንዳለ እዚያው ድፍን ስናረግ
ለዩናይትድ ስቴትስ ምክር ቤት የአፍሪካ ንዑስ ኮሚቴ አባላት የኢትዮጵያን ዴሞክራሲያዊና ሰብአዊ መብት ይዞታ በተመለከተ የተሰማውን ምስክርነት ዝርዝር ይዘናል።
Ethiopia remains among Africa's leading jailer of journalists. If you're an independent journalist, you must choose between self-censorship.
ኢትዮጵያ ጋዜጠኞችን በማሰር ከቀዳሚዎቹ አንዷ እንደሆነች ነው። ኢትዮጵያ ውስጥ ነጻ ጋዜጠኛ ለመሆን ከወሰንክ ራስን ሳንሱር ለማድረግ፣ ለመሸማቀቅ፣ ለመሳደድ፣ ለአደጋ ብሎም ለእስራት ለመዳረግ አሊያም ደግሞ በስደት ለመኖር አንዱን መምረጥ አለብህ።
የሂዩማን ራይትስ ዎች የአፍሪካ ቀንድ ጉዳዮች ተመራማሪ ፊሊክስ ሆርን ናቸው። ሰዓት ከበቃን ሌሎችም ዘገባዎች ይኖሩናል። ሙዚቃ መንጋብዛችኋለን። በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ በሚተላለፈው ስርጭት ላይ አስተያየቶቻችሁን ስጡን። ለአየር እናበቀዋለን።
ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። በድጋሚ ዜናዎቹን ይዘን ተመልሰናል። አፍሪካ ውስጥ ካለው ድርቅና የምግብ እጥረት በተጨማሪ ሌሎች ውስብስብና ድርብ የሆኑ ከፍተኛ ጉዳዮች መኖራቸው ተገለጸ። ከድርቅ ባሻገር የአየር ሁኔታ መለዋወጥ አሁን ላለው የአህጉሪቱ የምግብ ቀውስ ከፍ ያለ አስተዋጽኦ ማድረጉም ታውቋል። በተጨማሪም ወጣቱ ከእርሻና ከግብርና ሌላ የቢሮ ስራ ላይ መሰማራትን ስለሚመርጥ ይሄ ትልቁ አስደንጋጭና አሳሳቢ ክስተት መሆኑም ተነግሯል። በአሁኑ ወቅት ናይጄሪያ ውስጥ ያለው የምግብ ዋጋ መናርና ከግሽበት የመጣ እንደሆነም ይነገራል። የነዳጅ ዋጋ መናር፣ በግብርና እቃዎች ላይ የተጣለው ከፍተኛ የቀረጥ ጭማሪ፣ ሙስና፣ የቆየ የግብርና ባህል አለመኖርና ወጣቱ ወደዚህ ስራ ለመግባት ያለው ዳተኝነት ሌሎችም ተጠቃሾች ናቸው።
በሌላኛው ዜናችን ወደ ኬንያ ነው የምናመራው። ኬንያ ውስጥ በከብት ርቢ የሚተዳደሩ ሰዎች ከታጣቂዎች በሚደርስባቸው ጥቃት ከፍተኛ ስጋት ላይ መሆናቸው ተነገረ። የአይን ምስክሮች እንደሚናገሩት ኤኬ 47 ጠመንጃ፣ ጦርና መርዝ የተቀባ ቀስት በመያዝ በልዩ ልዩ የሀገሪቱ ክፍሎች የሚዘዋወሩ የቀንድ ከብት አርቢዎች የታጠሩ ግቢዎችን ኢላማ በማድረግ ጥቃት እየፈጸሙ ናቸው። ይህን ጥቃት ከቅርብ ወራት ወዲህ የጨመረ እንደመጣና በርካታ ሰዎችም ሕይወታቸውን እንዳጡ፣ ሌሎች ደግሞ ወደ መንግስት አቤት እያሉ እንደሆነ ይነገራል። እስካሁን ወደ 79 ያህል የሚሆኑ ሕገወጥ ከብት አርቢዎች በቁጥጥር ስር እንደዋሉ ነው የተገለጸው። ለዛሬ የያዝንላችሁ ዜናዎች እነዚህ ነበሩ። ወደ ዋናው የጋቢና ዝግጅቶቻችን እንመልሳችሁ።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ መጀመሪያው ዘገባችን ስንጓዝ አዋጁን ተከትለው የወጡ መመሪያዎች የተቀመጡ ክልከላዎች የተወሰኑት መነሳታቸውን ያስቸኳይ ጊዜ አዋጅ ኮማንድ ፖስት አስታወቀ። ያለ ፍርድ ቤት ትዕዛዝ ማንኛውንም ሰው በቁጥጥር ስር ማዋልና ብርበራ ማድረግ እንዲሁም መልእክቶችን መቆጣጠርና መገደብ ከተነሱት ክልከላዎች መካከል መሆናቸውን የኮማንዱ ሴክሬታሪያት አቶ ሲራጅ ፌጌሳ አስታውቀዋል። እስክንድር ፍሬው ተከታዩን ዘገባ ከአዲስ አበባ ልኳል።
ከተነሱት ክልከላዎች መካከል አንዱ የኢኮኖሚ አውታሮች፣ የመሰረተ ልማቶች፣ የኢንቨስትመንት ተቋማት፣ የእርሻ ልማቶች፣ ፋብሪካዎችና መሰል ተቋማት የሚገኙባቸውን አካባቢዎች የተመለከተው ነው። በእነዚህ አካባቢዎች ከቀኑ 12 ሰዓት እስከ ንጋቱ 12 ሰዓት ከተፈቀደለት ሰራተኛ በስተቀር ማንኛውም ሌላ ሰው እንዳይንቀሳቀስ የተደረገው ክልከላ ተነስቷል። የተነሳው ሁለተኛ ክልከላ ደግሞ የሰዓት እላፊ መሆኑን የመከላከያ ሚኒስትሩና የኮማንድ ፖስቱ ሴክሬታሪያት አቶ ሲራጅ ፈጌሳ አስታውቀዋል። ክልከላዎች ሲጣሱ ከሚወሰዱ እርምጃዎች መካከል የተነሱ መኖራቸውንም አቶ ሲራጅ አብራርተዋል።
በዋነኛነት አንደኛው ያለ ፍርድ ቤት ትዕዛዝ በቁጥጥር ስር ማዋል ቀሪ እንዲሆን ተደርጓል። አዋጁ ስራ ላይ በሚቆይበት ጊዜ ኮማንድ ፖስቱ በሚወስነው ቦታ እንዲቆይ ማድረግ ይቻላል የሚለውም ቀሪ እንዲሆን የተደረገበት ሁኔታ ነው ያለው። ተገቢውን የተሃድሶ ትምህርት በመስጠት የሚለቀቁትን መልቀቅ፣ ለፍርድ መቅረብ የሚገባቸው ለፍርድ ማቅረብ የሚለውም ንዑስ አንቀጽ እንደዚሁም ቀሪ እንዲደረግ ተደርጓል። ያለ ፍርድ ቤት ትዕዛዝ በማንኛውም ሰዓት ብርበራ ለማድረግ የአካባቢውን ፖሊስና ህብረተሰብ በማሳተፍ ወንጀል የሚፈጽምባቸው የተፈጸመባቸው ማናቸውም ንብረቶች በቁጥጥር ስር መዋል ወይም እንዳይንቀሳቀሱ ባሉበት ቦታ እንዲጠበቁ ማድረግ የሚለው ንዑስ አንቀጽም ቀሪ እንዲደረግ ተደርጓል።
የአስቸኳይ ጊዜ አዋጁ መስከረም 28 ቀን ከመውጣቱ በፊትም ሆነ ከዚያ በኋላ ማህበራዊ ድረገጾች የተዘጉባቸው አጋጣሚዎች መኖራቸው፣ አንዳንዶቹም እንደተዘጉ መቀጠላቸው ታይቷል። እንደዚህ አይነት ሁኔታዎች ከየትኛው ክልከላ ጋር እንደሚገናኙ አቶ ሲራጅ አላብራሩም። መልእክቶችን የሚቆጣጠረውና የሚገድበው ክልከላ እንዲቀር መደረጉን ግን ጠቁሟል።
በማንኛውም ሬዲዮ፣ ቴሌቪዥን፣ በፎቶግራፍ፣ በምስል፣ በቲያትር፣ በፊልም የሚተላለፉ መልእክቶችን የመቆጣጠርና የመገደብ መብት የሚለውም ጭምር ወይም ደግሞ እርምጃ የሚለውም ጭምር ቀሪ እንዲሆን ተደርጓል። ከዚህ በተጨማሪም ያለ ፍርድ ቤት ትዕዛዝ የተዘረፉ ንብረቶችን የመፈተሽና የመበርበርና ለባለቤቱ መመለስ የሚለው ንዑስ አንቀጽም ጭምር ቀሪ እንዲደረግ ተደርጓል ማለት ነው።
የተጠቀሱት እርምጃዎች እንዲነሱ የተደረጉበትን ምክንያት የመከላከያ ሚኒስትሩ አብራርተዋል።
እነኚህ እርምጃዎች ቀሪ እንዲሆኑ የተደረጉበት መሰረታዊ ምክንያት አንደኛ፣ አሁን ባለንበት ደረጃ ላይ የነበረው ሁከትና ብጥብጥ በከፍተኛ ሁኔታ የቀነሰበት ሁኔታ ነው ያለው። ይህ በመሆኑም በህጋዊ አግባብ በመደበኛ አግባቦች እነኚህ ችግሮች ሲፈጠሩ ወይም እነኚህ ክልከላዎች ሲጣሱ በመደበኛው የህግ አግባብም ጭምር መቆጣጠርና ተግባራዊ ማድረግ የሚቻልበት ሁኔታ ያለ በመሆኑ ከዚህ በተጨማሪ አንዳንድ ቦታዎች ላይም ይነሱ የነበሩት ከህዝብ ጋር ይነሱ የነበሩት የጸጥታ አካላት ሳይሆን በጸጥታ አካላት ተመሳስለው እነኝን አጋጣሚ ተጠቅመው የተለያዩ የራሳቸውን ስራ ሲሰሩ የነበሩ ወይም ደግሞ አልፎ አልፎ ደግሞ ስነ ምግባር የጎደላቸው የጸጥታ አካላትም ጭምር ከመልካም አስተዳደር ጋር ተያይዞ እንደዚህ አይነት ድርጊቶች ሲሳተፉ የነበሩበትንም እድል ጭምር የሚያስቀር ስለሆነ ከአንዳንድ የህብረተሰብ ክፍሎች የሚነሱ የነበሩ ጥያቄዎች ስለነበሩ ይህን ታሳቢ በማድረግ እነኚህ እርምጃዎች እንዲቀሩ ተደርገዋል ማለት ነው።
በህግ መሰረት በኮማንድ ፖስቱ የሚወሰድ የተሃድሶ እርምጃም እንዲቀር መደረጉን አቶ ሲራጅ አመልክተዋል። የአስቸኳይ ጊዜ አዋጁ እስከ መቼ እንደሚቀጥል የተጠየቁት አቶ ሲራጅ ይህ በመጨረሻ የሚወሰነው በህዝብ ተወካዮች ምክር ቤት መሆኑን አስታውሰዋል። የአስቸኳይ ጊዜ አዋጅ መርማሪ ቦርድ የራሱን ጥናት አድርጎ ለተወካዮች ምክር ቤት እንደሚያቀርብ፣ ምክር ቤቱም የሚመጡትን ሪፖርቶች መነሻ አድርጎ ውሳኔ እንደሚሰጥ ነው ያብራሩት። በመመሪያ ቁጥር 1 እና በመመሪያ ቁጥር 3 ከተነሱት ክልከላዎችና እርምጃዎች ውጪ በመመሪያ ቁጥር 1 እና በመመሪያ ቁጥር 2 ስራ ላይ ያሉት ክልከላዎች እንዳሉ እንደሚቀጥሉም ሚኒስትሩ ተናግረዋል። እንዳሉ ከሚቀጥሉት ክልከላዎች መካከል ሁከትና በጥብጥ የሚያስነሳ ቅስቀሳና ግንኙነት ማድረግ፣ ከሽብርተኛ ድርጅቶች ጋር ግንኙነት ማድረግ፣ የአደባባይ ስብሰባ ማድረግ፣ ለህዝብ አገልግሎት አለመስጠት፣ በትምህርት ተቋማትና በስፖርት ተቋማት አድማ ማድረግ የመሳሰሉት ይገኙባቸዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አሁንም ዘገባችን ወደ አዲስ አበባ ነው የሚያመራው። ቀዳሜ ምሽት ላይ በኮልፌ ቀራኒዮ ክፍለ ከተማ ረጲ በተባለው የከተማው የቆሻሻ መጣያ ስፍራ በደረሰው አደጋ እስከዛሬ ድረስ በቦታው ፍለጋ እየተደረገ መሆኑን የዓይን እማኞች ለአሜሪካ ድምጽ ተናግረዋል። በዚህ ቦታ ላይ በደረሰው መደርመስ ህይወታቸውን ያጡ ሰዎችን ቁጥር በተመለከተ ሮይተርስ የተሰኘው የዜና ወኪል ፖሊስን በመረጃነት ጠቅሶ በትናንትናው ዕለት 82 ሰዎች ህይወታቸውን ማጣታቸውን ዘግቦ ነበር። የመንግስት ጉዳዮች ኮሚኒኬሽን ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ደግሞ ለአሜሪካ ድምጽ በትላንትናው ዕለት እንደገለጹት የሟቾች ቁጥር 72 ናቸው ብሏል። የአሜሪካ ድምጽ ካነጋገራቸው ውስጥ ሀና ረጋሳ የተባለች የጤና ባለሙያ በድረገጽ ላይና በተለያዩ ገጾች ላይ አስተያየቶቹን በማስፈር ትታወቃለች። ዛሬ ሁኔታውን ለመከታተል በቦታው ሄዳ እንደነበር ገልጻልኛለች። ማምሻውን አነጋግሬያት ያየችውን እንድትነግረኝ ጠይቂያት ነበር።
ጠዋት ከረፋዱ አምስት ሰዓት አካባቢ ነበረ ቦታው ላይ የደረስኩት። ያው መንገዶች ዝግ ናቸው፣ በእግር ነው የሚገባ ወደ ውስጥ። በደረስኩበት ሰዓት የተለያዩ ከስድስት ሰባት የሚበልጡ ኤክስካቫተር ማሽኖች እያወጡ ነበረ። ከዛ እዛ አካባቢ ላይ እንደተረዳሁት ከሆነ በህይወትም ያላገኟቸው ሰዎች እንደዚህ እዛ ቦታ ላይ ያመለከቱ ሰዎች አሉ እና እነሱን የሚጠብቁ ቤተሰቦች አሉ ማለት ነው። ያልወጡ ሰዎች ነበሩ በዛ ሰዓት። ዛሬ ጠዋት ላይም የወጡ ሰዎች እንደነበሩ ነግረውኛል።
አንቺ በነበርሽበት ሰዓት ምን ያህል ሰዎች ይሆናሉ ያየሻቸው ቤተሰቦቻቸውን የሚፈልጉ ሰዎች?
እንግዲህ እኛ ነው ወደዛ አላስጠጉንም፣ ብዙ አያስጠጉም። በዛ በኩልም ብዙ ሰዎች ነበሩ፣ እኔ በቆምኩበት በኩልም ብዙ ሰዎች ነበሩ። ግን ዋናው በዛ በጀር እኛ የነበርነው በዚህ በኩል ነው። ዋናው በሚቆፈርበት ቦታ ላይ ነው ቤተሰብ ያለው። እዛ ጋር ብዙ ሰው አያስጠጉም፣ ፖሊሶች ምናምን ስለማያስጠጉ እኛ በዚህ ጋር ነበርን። ግን ብዙ ሰዎች ነበሩ በቦታው ላይ፣ በጣም ብዙ ሰው ነበረ።
ሰዎች ለምሳሌ ከአደጋው የተረፉ ሰዎች የት ነው ያሉት?
ከአደጋው የተረፉ ሰዎች፣ ለአዘን የተቀመጡ ሰዎች ጎረቤቶቻቸው ጋር ያልፈረሰባቸው ወደ አካባቢ ላይ መጥተው ተቀምጠዋል። ግማሾቹ ደግሞ በብዛት አንድ ላይ ወደ ረጅም ዳስ ተጥሎ እዛ ውስጥ አዘን ተቀምጠዋል።
ከቦታው በቁፋሮ የተገኙ ወደ ተለያዩ ሆስፒታሎች እንደተወሰዱ የተነገረ ሲሆን ከነዚህ መካከል አንዷ ወይዘሮ ምልአተ ደበበ ትባላለች። በአለርት ሆስፒታል ሕክምና እያገኘች እንደሆነ ገልጻልኛለች።
ያው ምን እንደሆነ አናውቅም፣ ቆሸሸ ቆሸሸ።
አሁን የት ነው ያለሽው?
አለርት ሐኪም ቤት ነው።
ምንሽ ነው የተጎዳሽው?
እግሬን ነው፣ ያው በሞላ ሰውነት ጭቅጥቅጥ።
አደጋው ሲደርስ የት ነበርሽ አንቺ?
ቤት ውስጥ ነበር።
ከማን ጋር ነው የነበርሽው?
ያው ከቤተሰቦች፣ ያው ልጆች፣ ባለቤት አራታችን። ያው አደጋ በፊት ቁቁታ ነበር። ከቁቁታ ብቅ ስል በር ላይ ስወጣ በቃ አዳረሰን ስናርጎናል አዳርሰናል። ልጅን ይዤ ስወጣ ስል በበሩ ላይ እያዘን በቃ እንዳለ እዚያው ድፍን ስናረግ።
ከዛ እንዴት ሆኑ ልጆችሽ?
ከዚያ በቃ ያው ከጉድጓድ ውስጥ ቆፍሮ አወጡን። ያው የላተ አየር ቃግር መስሎ ምናምን በዘመድ አምላክ።
በምንድን ነው ቆፍረው ያወጡሽ?
ያው ግማሹን በዶዘር ነው፣ ግማሹን ያው እኔ በሰው ነው የወጣሁት፣ በሰው ብርታት።
ልጆችሽስ?
ልጆች የት እንዳሉ አይታወቅም።
ባለቤትሽስ?
እሱም አይታወቅም የት እንዳለ።
የስንት አመት ልጆች ነበሩሽ?
አንዷ የ7 አመት ከ7 ወር፣ አንዷ የ1 አመት ከ7 ወር።
ምን ያህል ጊዜ ሆናችሁ እዛ አካባቢ መኖር ከጀመራችሁ?
11 አመታችን ነው።
ቤት ሰርታችሁ ነው? የማን ነው ቤቱ?
ተከራይተን ነው።
ምንድን ነበር የምትሰሪው አንቺ?
ምንም አልሰራ፣ ያው ተመላላሽ ያገኙትን ነው እንጂ ምንም አልሰራ።
ባለቤትሽስ ምን ነበር የሚሰራው?
ባለቤቴ ያው በየቤተ ክርስቲያኑ እየሄደ ያው ጧት ነው የሚሸጠው።
እንደ ወጣሽ ወዴት ተወሰድሽ?
ይኸው አለርት ነው ወሰዱኝ።
ህክምና አገኘሽ?
አዎ፣ ለጊዜው ድንገተኛ ክፍል እንትን አሉኝ። ከድንገተኛ ክፍል ደግሞ ውጭ ተብሎ ነበር። እንደገና ያው እኔ ዘመድ የለኝም፣ አድራሻ ማንም የለኝ የትም ሜዲያ ነው ያለሁት፣ ቤትም የለኝ አልኳቸው። እንደገና አስተያየት አድርገው ማረሻ ክፍል ሰጥቶኝ እዚያው ነው ያለሁት።
የወይዘሮ ምልአተ ደበበ ዘመዶች ባለቤቷና ሁለት ልጆቿ አስክሬናቸው መገኘቱንና በዛሬው ዕለት ቀብራቸው መፈጸሙን፣ ነገር ግን እርሷ በጣም ስለታመመች ሁኔታውን እንዳልገለጹላት ነግረውናል።
ወደሚቀጥለው ዘገባችን ስናልፍ የአሜሪካ መንግስት ለኢትዮጵያ መንግስት የሚሰጠው የገንዘብ እርዳታ ለታሰበለት ዓላማ መዋሉን፣ ከአሜሪካ ጋር ያለው የንግድ ግንኙነት ትኩረት እንዲደረግበትና በኢትዮጵያ ያለው የዲሞክራሲና የሰብአዊ መብት ይዞታ ትኩረት እንዲደረግበት ለሚጠይቀው ሪዞሉሽን የፖለቲካ ትንተና ዓለም አቀፍ የሰብአዊ መብት ተሟጋች ድርጅት ተወካይና አራት ኢትዮጵያውያን ለዩናይትድ ስቴትስ ምክር ቤት አባላት የአፍሪካ ንዑስ ኮሚቴ አባላት ምስክርነታቸውን ሰጥተው ነበር። ለምስክር ሰሚ ሸንጎ ቀርበው ምስክርነታቸውን የሰጡት 6 ሰዎች የኢትዮጵያ መንግስት የዜጎቹን ዲሞክራሲያዊና ሰብአዊ መብት ይጥሳል፣ ከአሜሪካ በእርዳታ የወሰድነውን ገንዘብ ለፖለቲካ ፍጆታ መጠቀሚያ ያውለዋል ሲሉ ምስክርነታቸውን ሰጥተዋል። ለምስክር ሰጪዎቹ ከምክር ቤቱ አባላት ጥያቄዎች ቀርበውላቸው ማብራሪያ ሰጥተዋል። ጽዮን ግርማ ይህንን የተመለከተ ዝርዝር ዘገባ ይዛለች።
ባለፈው ሐሙስ የካቲት 30 2009 ዓ.ም በኒውጀርሲው ኮንግረስማን ክሪስ ስሚት ጸሐፊነትና በሌሎች የዩናይትድ ስቴትስ ምክር ቤት የአፍሪካ ንዑስ ኮሚቴ አባላት ለቀረበው የኢትዮጵያን የሰብአዊ ሁኔታ የሚገመግምና እንዲሁም ዩናይትድ ስቴትስ ለኢትዮጵያ የምትሰጠውን እርዳታ ኃላፊነትና ተጠያቂነት ያለበት እንዲሆን መስፈርቶችን ለማስቀመጥ 128 ረቂቅ ሪዞሉሽን 6 ምስክሮችን ሰምቶ ነበር። ምስክርነቱን መስማት ያስፈልገው በኢትዮጵያ ያለው የዲሞክራሲና የሰብአዊ መብት ይዞታ ምን ይመስላል የሚለውን ሙሉ ስዕል ለማግኘት እንደሆነ ክሪስ ስሚት የምስክር መስማቱን ሂደት በንግግር ሲከፍቱ ተናግረው ነበር። ክሪስ ኢትዮጵያ በምስራቅ አፍሪካ ደህንነትን በማስጠበቅ ከአሜሪካ ጋር በትብብር በመስራት እንዲሁም እንደ ደቡብ ሱዳን በመሳሰሉት ሀገራት የሰላም አስከባሪ ኃይል በመላክና ሰላም በማስጠበቅ የአሜሪካ አጋር ሀገር ናት ብለዋል። ኢትዮጵያ የተባበሩት መንግስታት ድርጅት የሴኩሪቲ ካውንስል አባል ከሆኑ 3 የአፍሪካ ሀገራትም አንዱ ሀገር ሆና ተካታለችም ብለዋል። ነገር ግን የሀገር ውስጥ አስተዳደሯን በተለይ ደግሞ የዲሞክራሲና ሰብአዊ መብት አያያዟን በተመለከተ ቀደም ሲል የነበረው የኦባማ አስተዳደር ከኢትዮጵያ መንግስት ጋር በነበረው ጠንካራ ውይይት የመንግስቱ ባለስልጣናት በኢትዮጵያ ከፍተኛ ውጥረት እንዳለና ለዚህ ደግሞ በከፊል የመንግስት ስህተት እንደነበረበት አምነዋል ብለዋል። ክሪስ በውይይቱ ወቅት ተነስተው የነበሩ ነጥቦችን ዘርዝረው በቅርቡ የወጣውን የዩናይትድ ስቴትስ ስቴት ዲፓርትመንት የሰብአዊ መብት ሪፖርት ጠቅሰው በኢትዮጵያ አሁንም ድረስ በርካታ ሰዎች በእስር ላይ እንደሚገኙ፣ መንግስት በ2016 ለተቃውሞ በወጡት ሰዎች ላይ ከመጠን ያለፈ ኃይል በመጠቀም ሰዎችን መግደሉን፣ እንደ ዶክተር መረራ ጉዲና አቶ በቀለ ገርባ ያሉ የፖለቲካ መሪዎችን ጨምሮ ጋዜጠኞችንና በመንግስት ላይ ትችት የሚሰነዝሩትን በሙሉ አስሯል ብለዋል። የተለያዩ ምሳሌዎችን አንስተውም ከታሰሩ በኋላ የህክምና መብት አለማግኘት፣ ተደጋጋሚ ቀጠሮዎችን መስጠት የመሳሰሉት የህግ ጥሰቶች አብዛኛው በእስር ላይ የሚገኙ ሰዎች በኢትዮጵያ የፍትህ ስርዓት የሚያልፉበትን መንገድ ማሳያዎች ናቸው ብለዋል።
Unfortunately, there is significant variance in how that government sees its actions and how the rest of the world looks as well. That is why
የሚያሳዝነው የኢትዮጵያ መንግስት ራሱን የሚያይበት መነጽርና የቀረው ዓለም የኢትዮጵያን መንግስት የሚያይበት መነጽር ይለያያል። ይህ 128 የተሰኘ የውሳኔ ሐሳብ የቀረበውም ኢትዮጵያ ውስጥ ያለውን ትክክለኛ ስዕል ለማሳየትና መንግስትን በሚሰራው ስራ ተጠያቂ ለማድረግ ነው።
ክሪስ አያይዘው መንግስት የራሱን ድርጊት መጋፈጥ ካልቻለ ቃል የገባውን ለውጥ ሊፈጽም እንደማይችል የገለጹ ሲሆን በአሁኑ ሰዓት ድርጊቱን የሚቃወሙትን ሁሉ አሸባሪና መንግስትን የሚገለብጥ አድርጎ ይቆጥራቸዋል ብለዋል። የምስክር ሸንጎ ላይ የተሰየሙት ሌላዋ የኮንግረስ አባል ካረን ሩትባስ ኢትዮጵያ ከፍተኛ እድገት እያስመዘገበች ድህነትን በመዋጋት ላይ ያለችና ኢኮኖሚዋ በፍጥነት እያደገ ያለች ሀገር እንደሆነች፣ በአገዋ የአሜሪካ የንግድ አጋር የሆነች በአሜሪካ የሚገኙ ኢትዮጵያውያን ደግሞ ጠንካራ የአፍሪካ ዲያስፖራ መሆናቸውን፣ ለሀገራቸውም በርካታ ሚሊዮን ዶላር የሚያስገቡ መሆናቸውን ጠቅሰው ነበር። ነገር ግን ይህ ሁሉ የሚሆነው ጠባብ የፖለቲካ ምህዳር ባለበትና የሰብአዊና የዜግነት መብት በታፈነበት ሀገር ላይ ነው ብለዋል። ከሁለቱ የኮንግረስ አባላት ንግግር በኋላ ከቀረቡት 6 ምስክር ሰጪዎች ውስጥ በጆርጅ ሜሰን ዩኒቨርሲቲ የአፍሪካ አጥኚ የሆኑት ቴረንስ ላይንስ የመጀመሪያው ንግግራቸውን የጀመሩት እንዲህ ያለ ምስክርነት ሲሰጡ ከ25 ዓመት በኋላ የመጀመሪያቸው እንደሆነ ገልጸው ነው። ቴረንስ በኢትዮጵያ የፖለቲካ ሁኔታ፣ የመንግስት አወቃቀር፣ ሀገሪቱ በውጭ ስላላት ግንኙነት፣ በሀገር ውስጥ ስላለው የዲሞክራሲና የሰብአዊ መብት አፈና የተለያዩ ምሳሌዎችን ማሳያዎችንና ንጽጽሮችን እያቀረቡ ትንታኔ ሰጥተዋል።
Particularly in terms of organized political parties, the regime has very systematically closed down.
የኢትዮጵያ መንግስት ስልጣኑን ለማጽናት የፖለቲካ ምህዳሩን በገሃድ በማይታይ ሁኔታ ዘግቷል። ግብረሰናይ ድርጅቶች እንዳይንቀሳቀሱ ለማድረግ አፈናውን ተጠቅሞበታል። የኢትዮጵያን መንግስት አፈና በቅርብ ጊዜ መቃወም የጀመሩት ኢትዮጵያውያን የእስልምና እምነት ተከታዮች ነበሩ። ነገር ግን በ2015 ዓመተ ምህረት በአውሮፓውያኑ የዘመን አቆጣጠር ደግሞ አዲስ አይነት ተቃውሞ ተነሳ። ይህ ተቃውሞ በስፋት የተቀሰቀሰው ኦሮሚያ ክልል ውስጥ ሲሆን ተከትሎም ወደ ሌሎች አካባቢዎች ተዛምቷል።
ቴረንስ ላይንስ በቅርቡ ተከስቶ የነበረውን የተቃውሞ ሁኔታ መነሻና መጨረሻውን ካስረዱ በኋላ መንግስት ለዚህ ተቃውሞ የሰጠው ምላሽ ሁኔታውን ከባድ አድርጎታል ብለዋል። በማሰር፣ በመግደል፣ በማስፈራራትና በመጨረሻም አስቸኳይ ጊዜ አዋጅ በማውጣት ተደምድሟል ብለዋል። አስቸኳይ ጊዜ አዋጁ የነበረውን ረብሻና ተቃውሞ መቀነስ ቢችልም ሀገሪቱን ግን በመንታ መንገድ ላይ ጥሏታል ብለዋል። ይህን ያሉበትን ምክንያት ለምክር ቤቱ አባላት በስፋት አስረድተዋል። በሁለተኛነት ምስክርነታቸውን የሰጡት የዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂውማን ራይትስ ዎች የአፍሪካ ቀንድ ተመራማሪ ፊሊክስ ሆርን ናቸው። በኢትዮጵያ ስልጣን ላይ ያለው መንግስት ህዝቡን እያስተዳደረ የሚገኘው ለራሱ ሙሉ ስልጣን በሚሰጠው መልኩ ህዝብን በማፈን ነው ብለዋል።
Ethiopia remains among Africa's leading jailer of journalists. If you're an independent journalist, you must choose between self-censorship.
ኢትዮጵያ ጋዜጠኞችን በማሰር ከቀዳሚዎቹ አንዱ እንደሆነች ነው። ኢትዮጵያ ውስጥ ነጻ ጋዜጠኛ ለመሆን ከወሰንክ ራስን ሳንሱር ለማድረግ፣ ለመሸማቀቅ፣ ለመሳደድ፣ ለአደጋ ብሎም ለእስራት ለመዳረግ አሊያም ደግሞ በስደት ለመኖር አንዱን መምረጥ አለብህ። በመንግስት ላይ ትችት የሚያቀርቡ ጽሑፎች የሚስተናገዱባቸው ዌብሳይቶች ይታገዳሉ። አንዳንዴ ደግሞ ኢንተርኔት ሙሉ በሙሉ ይዘጋል። ገለልተኛ የሆኑ የቴሌቪዥን ጣቢያዎችና ራዲዮዎች በተደጋጋሚ ጃም ይደረጋሉ ወይም ይታፈናሉ። በአጠቃላይ ከመንግስት ተጽዕኖ የጸዱ ነጻ መረጃዎችን ማግኘት ለኢትዮጵያውያን አስቸጋሪ ነው። የአሜሪካ ድምፅ ራዲዮ ለኢትዮጵያ በሦስት ቋንቋዎች ፕሮግራሞችን ያሰራጫል። ይህ ራዲዮ ለበርካታ ኢትዮጵያውያን የመረጃ ምንጭ ነው። ነገር ግን የኢትዮጵያ መንግሥት ብዙ ጊዜ ስርጭቱን ሲያስተጓጉልበት ወይም ሲያደናቅፍበት ይስተዋላል።
ፊሊክስ አያይዘው የበጎ አድራጎት ድርጅቶች መዘጋታቸውን፣ ስልጣን ላይ ያለው መንግስት 100% ምርጫውን አሸንፍ ያለው ማለቱን፣ በአጠቃላይ በኢትዮጵያ መንግስት ላይ ትችት የሚሰነዝሩና የሚቃወሙ መታሰራቸውን፣ የተለየ ሐሳብ የሚያራምዱ የተቃዋሚ ፖለቲካ ፓርቲዎች እንዳይሰሩ እንደሚደረጉ ዘርዝረዋል።
አድማጮች፣ የዚህን ዘገባ ክፍል 2 በነገው ምሽት ይዘን እንመለሳለን። ከትምህርት ጋር ወደ ተያያዘ ዘገባ ነው የምናልፈው። ኤጁኬሽን ዩኤስኤ በአሜሪካ ውጭ ጉዳይ መስሪያ ቤት ስር በ170 ሀገሮች ውስጥ ከ400 በላይ የማማከሪያ ቢሮዎችን ከፍቶ ለእነዚህ ሀገሮች ዜጎች በአሜሪካ የከፍተኛ ትምህርት እድል ወይም የኮሌጅ ዩኒቨርሲቲዎች ውስጥ እንዲማሩ የሚያግዝ ተቋም ነው። በኢትዮጵያ ይህ ተቋም ከ8 ዓመት በፊት እንቅስቃሴ መጀመሩንና ለኢትዮጵያውያን እድል መስጠቱን አዲስ አበባ የሚገኘው የአሜሪካ ኤምባሲ ካልቸራል አታሼ ሊፒ ንግሎ ለንጉሱ ታምሬ ማብራሪያ ሰጥተዋል። ንጉሱ ታምሬ ያነጋግሯቸው ነበር። የንጉሱ ጥያቄ የሚጀምረው ኤምባሲው ይህን ፕሮግራም መቼ ነው የጀመረው? ጉዳዩንስ ለተማሪዎች እንዴት ነው የሚያስተዋውቀው በሚል ነው።
Here in Ethiopia we have a Education US Center at the embassy and as well as at the American Center at the National
እዚህ ኢትዮጵያ ውስጥ የምክርና የድጋፍ ማዕከል በመሆራን የተሰራው ኤጁኬሽን ዩኤስኤ በኤምባሲው ውስጥ እንዲሁም በአዲስ አበባ የሚገኝ ብሔራዊ ሙዚየም ከባህር ዳር፣ መቀሌ፣ ጅማና ድሬዳዋም አለን። በእነዚህ ቢሮዎች አማካኝነት አሜሪካ ውስጥ እንዴት መማር እንደሚችሉ መረጃ እንሰጣለን። በምክር አገልግሎት ላይ የተሰማራ ቡድን ላለፉት 8 ዓመታት በሀገሪቱ ውስጥ አገልግሎት ሲሰጥ ነበር።
ታዲያ ከዛ ወዲህ ምን ያህል ተማሪዎች ናቸው የዚህ እድል ተጠቃሚ የሆኑት?
The number of Ethiopian students studying in the United States has steadily increased since
የኤጁኬሽን ዩኤስኤ ማዕከላት በዚህ ሀገር መስራት ከጀመሩ ወዲህ አሜሪካ ሄደው በትምህርት ላይ ያሉ ተማሪዎች ቁጥር ቀስ በቀስ እያደገ መጥቷል። ለምሳሌ እንደ አውሮፓውያን አቆጣጠር ከ2015 እስከ 2016 ባለው ጊዜ ውስጥ 1500 ተማሪዎች ወደ አሜሪካ ተልከው በትምህርት ላይ ይገኛሉ። በአብዛኛው የመጀመሪያ ዲግሪያቸውን እየተማሩ ሲሆን ሁለተኛ ዲግሪያቸውንና የዶክትሬት ዲግሪያቸውን እንዲሁም ደግሞ በነን ዲግሪ ወይም ኦፕሽናል ፕራክቲካል ፕሮግራም ኦፒቲ የሚባለውን እየተማሩ ናቸው።
ይህ የትምህርት ድል የሃይ ስኩል ተማሪዎችን ተጠቃሚ ያደርጋል ወይ ለሚለው ጥያቄ ሚስስ ሊ ፒንግሎ የኤምባሲው ባህል ጉዳዮች ኃላፊ ሲያብራሩ
for Ethiopians, we don't have any exchange programs that are targeted for high school students.
አይ የለም በኢትዮጵያ የዚህን አይነት እድል ወይም ኤክስቼንጅ ፕሮግራም የሃይ ስኩል ተማሪዎች አሜሪካ ሄደው እንዲማሩ የሚያስችል ፕሮግራም የለንም። በሌላ በኩል ግን በዚሁ ደረጃ ላሉ ተማሪዎች እዚሁ ኢትዮጵያ ውስጥ የእንግሊዘኛ ቋንቋቸውን እንዲያዳብሩ እንዲሁም ሴቶችን ያሳተፉ ፕሮግራም ቀርጸው ተጠቃሚ እንዲሆኑ ያደረግን ነው።
በ2015 እና 16 ከ1500 በላይ የከፍተኛ ትምህርት ተማሪዎች አሜሪካ ገብተው ትምህርታቸውን ለመቀጠል ፈቃድ አግኝተዋል ብለውኛል። ለመሆኑ እነዚህ ተማሪዎች እንዴት ነው የተለዩት? ምንስ መስፈርቶች ማሟላት ይጠበቅባቸው ነበር?
In order to study in the United States, all students must have a what we call good grades. Ways to show that they're in
United States ust gebtaw lemmar mejemeria hullum tamari turu utet linoro igabbal iyatannu ballubet yetimirt zerfim tenkarra bemahaberaseb ust tasatfo iyaderegu yallu mohon yitabekabachawal timirtachon siyatanaqqum min mohon endemifellugu gim masqemet alamam linoracho igabbal America hedo lemmarim fillagot indallachaw masayet yitabekabachawal
በአሜሪካና ሀገር የትምህርት ተቋማት ውስጥ የውጭ ሀገር ተማሪዎችን ተቀብሎ ማስተማር ለረጅም ጊዜ የቆየ ቢሆንም ይህ ፕሮግራም ኢትዮጵያ ውስጥ የተዋወቀው ከ8 ዓመት በፊት ነው። ለመሆኑ ኤምባሲው አሁን ኢትዮጵያ ውስጥ ያለውን የኢንተርኔትና የመገናኛ ብዙሃን ንጥረትን ግምት ውስጥ አስገብቶ የገጠሪቱን ኢትዮጵያ ተማሪዎች እንዴት ተጠቃሚ እንዲሆኑ መረጃ ያደርሳል?
Yeah, so the US Embassy, we are reaching out, expanding our reach into what I call the rural areas.
የአሜሪካ ኤምባሲ ይህንን መረጃ በገጠር ከተሞችም ለማዳረስ ጥረት አድርጓል። ይህም ለዚሁ ተግባር በማዕከል ያለውን ቢሮዎችን ጨምሮ በመቀሌ፣ በባህር ዳር፣ ጅማ፣ ድሬዳዋና አዲስ አበባ አማካሪ ባለሙያዎችን መድበን ተማሪዎች አስፈላጊውን መረጃ እንዲያገኙ አድርገናል። በተጨማሪም የኤምባሲው ሰራተኞች በሀገሪቱ የተለያዩ ክፍሎች ሲጓዙ ወደ ትምህርት ቤቶች ጎራ በማለት ከመምህራን ኃላፊዎች ጋር ስለ ትምህርት እድሉ ገለጻ እናደርግላቸዋለን። ከዚህ በተጨማሪም ኤምባሲው በራሱ ድረገጽ ላይና የፌስቡክ ገጹ በኩል ያለውን መረጃ ያሰራጫል።
ሚስ ሊፒሎ እንደሚሉት የተለያዩ ኩባንያዎች ተማሪዎችን ተጠቃሚ የሚያደርጉ ተቀም ያሉ ፕሮግራሞች ላሏቸው በዚህ ፕሮግራም ተጠቃሚ ለመሆን አዲስ አበባ የሚገኙን የአሜሪካን ኤምባሲ ድረገጽና የፌስቡክ ገጽ በመጎብኘት ሙሉ መረጃውን ማግኘት እንደሚቻል ሚስ ሊፒሎ ጨምሮ ገልጸዋል።
እንግዲህ የተከበራችሁ አድማጮች ተከታተሉት የነበረው የጋቢና ቪኦኤ ዝግጅት ነው። ዝግጅታችን በዚሁ ተጠናቋል። በፌስቡክ ቪኦኤ ማህሪክ በትዊተርም እንዲሁ #ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
መስታወት አራጋው ነን። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያበሮ ነው። በሙዚቃው ደግሞ ዲጄ ፋትሶ። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።
What do you think? What do you think? No, and the manor, no, and the ሰው ክፉ ቢያሳዝንሽ ሀገር ወገንሽ ቢናፍቅሽ እስኪ አልፍ ያለፋት እቲያ ይክፋሽ አይዞሽ 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 አይዞሽ